ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተደኝ እንደምናመሻችሁ አድማጮቻችን፣ ዛሬ ሐሙስ ታህሳስ 27 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም ሁለት ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን በተከታታይ አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
ረቡዕ ታህሳስ 26 ቀን ከምሽቱ 2 ሰዓት አካባቢ በባህር ዳር ግራንድ ሆቴል አጠገብ ቦምብ ፈነዳና አንድ ሰው ያቆሰለ መሆኑ ታውቋል። ቦምቡን ማን እንዳስቀመጠው እስካሁን ባይታወቅም ከገና በዓል ጋር ተያይዞ በግራንድ ሆቴል ሊደረግ የታቀደውን የዘፈን ዝግጅት በመቃወም ሳይን አይቀርም የሚል ግምት ተወስዷል። ከቦምቡ ፍንዳታ በኋላ አራት የውያኔ የጸጥታ አባላት ወልቃይት የጎንደር መሆኑን በይፋ አቋሙን ይገልጽ የነበርና በንግድ ስራ ላይ የተሰማራውን ነጋዴ ሱቅ ድረስ ሄደው መግደላቸው ተዘግቧል። ቀደም ብሎም በመንደስና ፍራት ተማርቶ የነበረ አንድ ዜጋ ወልቃይት የማንነት ጥያቄ ላይ ተመሳሳይ አቋም ስለነበረው በወያኔ የጸጥታይኖች የተገደለ መሆኑ ይታወቃል። ሐሙስ የሙዚቃ ዝግጅት እንደሚካሄድ ማስታወቂያ መሰራጨቱ የቀጠለ ሲሆን በነዋሪው ህዝብ በኩልም ከፍተኛ ተቃውሞ እየተሰማ ይገኛል። በአዲስ አበባ ከተማ ከ15000 በላይ የሚሆኑ ነጋዴዎች የንግድ ፍቃዳቸውን የመለሱ መሆናቸውን ምንጮች ገለጹ። ነጋዴዎቹ የንግድ ቤቶቻቸውን ዘግተው የንግዱን ፍቃድ ለመመለስ የተገደዱት በተለያዩ ምክንያቶች ሲሆኑ ያብዛኛዎቹ ግን በአገሪቱ ውስጥ ያለው የፖለቲካ አለመረጋጋት መሆኑ ይታመናል። ባለፈው ዓመት በአዲስ አበባ 260 ሺህ የሚሆኑ የንግድ ፍቃዶች ለነጋዴው ማህበረሰብ መሰጠት የሚታወቅ ሲሆን በዚህ ዓመት ፍቃዱን ያሳደሱት 154 ሺህ ብቻ ናቸው። ከዚህ ውስጥ 15 ሺህ የሚሆኑት ፍቃዳቸውን መመለሳቸው ሲታወቅ ከ90 ሺህ በላይ የሚሆኑት አቋማቸውን ያላሳወቁት የወያኔ አገዛዝ የሚያካሄደው የአፈና ስርዓት ጥርጣሬዎች ውስጥ እንዲገቡ ስላደረጋቸው ነው ሲሉ የፖለቲካ ታዛቢዎች አስተያየታቸውን ይሰጣሉ።
በወያኔው የመከላከያ ኢንጂነሪንግ የተገጣጠሙ አውቶቡሶችና ሌሎች ተሽከርካሪዎች በጥራት ጉድለት ምክንያት ከጥቅም ውጭ እየሆኑ መምጣታቸው ተነገረ። በቅርቡ ለአንበሳ አውቶቡስ ከተሸጡት 550 አውቶቡሶች መካከል ከ200 በላይ የሚሆኑት አውቶቡሶች ተበላሽተው ከአገልግሎት ውጭ መሆናቸውን ጉዳዩን በቅርብ የሚያውቁ ዜጎች ተናግረዋል። ከ15 እስከ 20 ዓመታት ሊያገለግሉ ይችላሉ የተባሉ አውቶቡሶች ገና 4 ዓመት ሳይሞላቸው እየተበላሹ ከጥቅም ውጭ መሆናቸውም ተነግረዋል። ብዙዎቹም የፍሬን ችግር ስላለባቸው ሹፌሮች ለመንዳት ፍላጎት እንደሌላቸውም ተገልጿል። ከወያኔ በግዳጅ እንዲገዙ ከተደረጉት 550 አውቶቡሶች ጋር ተዳምሮ በጠቅላላው 880 አውቶቡሶችን በደምራትነት የያዘው የአንበሳ አውቶቡስ እስካሁን በኪሳራ የሚሰራ ሲሆን ከአመት አመት የበጀት ድጎማ እየተንቀሳቀሰ ይገኛል። ለኪሳራው ዋናው ምክንያት በወያኔ ሜቴክ የሚሰሩት አውቶቡሶች የጥራት ጉድለት ነው ተብሏል።
በኡጋንዳ ምክር ቤት ውስጥ ያሉ የተቃዋሚ ድርጅት አባላቶች በቅርቡ በኡጋንዳ ደቡባዊ ግዛት በባህላዊ ንጉስ ተከታዮች ላይ የኡጋንዳ ወታደሮች ያካሄዱትን የጅምላ ግድያ እንዲመረመር ያለም አቀፉን ፍርድ ቤት እየጠየቁ መሆናቸው ታወቀ። ተቃዋሚዎቹ ለፍርድ ቤቱ በላኩት ማመልከቻ የኡጋንዳው ፕሬዝዳንት ሙሴቪኒ የአገሪቱ ዋና ወታደራዊ አዛዥ በመሆናቸው መመርመር ያለባቸው መሆኑና አካባቢው እንዲጠቃና ግድያ እንዲፈጸም ባዘዙት ወታደራዊ አዛዦችና የፖሊስ ኃይል መሪዎች ላይም ተመሳሳይ ምርመራ እንዲካሄድ ጠይቀዋል። የመንግስቱ ቃል አቀባይ በንጉሱና በደጋፊዎች ላይ የጸጥታ ኃይሎች እርምጃ የወሰዱት 14 ወታደሮች ከተገደሉ በኋላ መሆኑን ገልጾ ንጉሱ ሽፍቶችን በማስጠጋታቸው ወንጀል ፈጽመዋል ብሏል። ንጉሱና ሌሎች ተከታዮቻቸው በቁጥጥር ስር መዋላቸውም ይታወቃል። 46 የንጉሥ ወታደሮችና 16 ፖሊሶች መገደላቸውን መንግስት መግለጫ ቢሰጥም የሞቱት ሰዎች ቁጥር ከዚህ በጣም ከፍ እንደሚል ያካባቢው አይን እማኞች ይናገራሉ። ሰለማከፍ ፍርድ ቤት ያቤቱታው ደብዳቤ ደረሰው መሆኑን ለላኪዎቹ ቢያሳውቅም ምን አይነት እርምጃ እንደሚወስድ እስካሁን ያሳወቀው ነገር የለም ተብሏል። በናይጄሪያ ሰሜን ምስራቅ ግዛት 3 አጥፍቶ ጠፊ የሆኑ ሴቶች የታጠቁትን ቦምብ ሊያፈነዱ ሙከራ ሲያደርጉ በታጠቁ የሲቪል መከላከያ አባሎች የተገደሉ መሆናቸው ታውቋል። 3ቱ ሴቶች ወደ አንድ መንደር ለመግባት በሚሞክሩበት ጊዜ ከወታደራዊ ኃይሉ ጋር በቅርብ የሚሰሩና የታጠቁ ሲቪሎች ሴቶቹን አስቆሙ። ለመመርመር ሲዘጋጁ ሴቶቹ በመሮጣቸው አንደኛዋ በጥይት ተመታ። የታጠቀችው ቦምብ ሲፈነዳ ሁለተኛዋን የገደለ ሲሆን ሶስተኛውም ደግሞ በሌላ ሰው ተመታ ገድላለች። በርካታ አጥፍቶ ጠፊዎች ጉዳት ከማድረሳቸው በፊት ከጥቅም ውጪ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አልፎ አልፎ አሸባሪዎች ጉዳት ማድረሳቸውም አልቀረም። ባለፈው ወር በማዳጋሊ የገበያ ቦታ 2 አጥፍቶ ጠፊዎች 57 ሰዎች መግደላቸውና 177 ማቁሰላቸው አይዘነጋም።
ከ6 አመታት በፊት የቀድሞውን የግብጽ ፕሬዝዳንት ሆስኒ ሙባረክን መንግስት በጣደው እንቅስቃሴ ላይ ቀዳሚ ሚና የነበረው አህመድ ማህር የተለቀቀ መሆኑ ተነገረ። አህመድ ማህር የሙባረክን መንግስት በመገልበጥ በኩል ከፍተኛ አስተዋጽኦ ያደረገው የአፕሪል 6 እንቅስቃሴ የሚባለውን የመሰረተ መሆኑም ይታወቃል። በህዳር ወር 2006 ዓመተ ምህረት የአልሲሲ መንግስት የሰላማዊ ሰልፍ መብት መግፈፉን በመቃወሙ ከሌሎች ጓደኞቹ ጋር ታስሮ የተፈረደበት መሆኑ ይታወሳል። አህመድ ማህር ረቡዕ ዕለት የተፈታ መሆኑን ለ3 ዓመታት ያህል በአይነ ቁራኛ ሲጠበቅ የነበረው ጠበቃው ለዜና ምንጮች ገልጿል። ባለፈው ህዳር ወር በጋምቢያ በተካሄደው ፕሬዝዳንታዊ ምርጫ ተሸናፊ የሆኑት ያህያ ጃሜህ ቀደም ሲል ተቀበለውት የነበረውን የምርጫው ውጤት ሐሳባቸውን በመቀየር ስልጣናቸውን ለመልቀቅ ፈቃደኛ ያለ መሆናቸውን ማስተዋወቃቸው ይታወሳል። የኩኔታ የፈጠረው ቀውስ እንዳላበቃና ችግሩን ለመፍታት በያቅጣጫው ከፍተኛ ጥረት እየተደረገ ባለበት ሰዓት ቀደም ሲል ድጋፋቸውን ለአዲሱ ተመራጭ የሰጡትና የምርጫውን ውጤት ለማስከበር ተባባሪ መንፈስ ያሳዩት የጦር ኃይሉ አዛዥ ታማኝነታቸውን ወደ ፕሬዝዳንት ጃሜ በማዞር ችግሩን ወደ ባሰ ደረጃ አሸጋግረውታል። ኦስማን ባጄ የተባሉት የጦር አዛዥ ጀነራል የመንግስት ደጋፊ በሆነ አንድ የአገሪቱ ጋዜጣ ላይ ለፕሬዝዳንት ጃሜ ባስተላለፉት መልእክት የጋምቢያ የጦር ኃይል አባላት ለፕሬዝዳንቱ ያላቸውን የማያወላውል ድጋፍና ታማኝነት በድጋሚ አረጋግጣለሁ ብለዋል። ጀነራሉ ቀደም ሲል የምርጫው ውጤት ይፋ እንደሆነ ለአዲሱ ተመራጭ ፕሬዝዳንት ታማኝነታቸውን መግለጻቸውን የተመራጭ ፕሬዝዳንቱ ቃል አቀባይ ማስተዋወቁ ይታወሳል። ይሁን እንጂ ፕሬዝዳንት ጃሜ ሐሳባቸውን በሚያስገርም ሁኔታ ከለወጡ በኋላ የጀነራሉ አቋም አደናጋሪ እየሆነ መምጣቱ ታውቋል። ኤኮዋስ የተባለው የምዕራብ አፍሪካ አገራት ኢኮኖሚያዊ ህብረት ፕሬዝዳንቱ ስልጣናቸው በሚያበቃበት ጥር 11 ቀን ካላስረከቡ በተጠንቀቅ ላይ የሚገኘው የጦር ኃይሉ እርምጃ እንደሚወስድ ከወዲሁ ፍንጭ ያሳየ ሲሆን ጃሜ ይህንን አዝማሚያ የጦርነት አዋጅ በማለት ኮንነውታል። ከዚህም በተጨማሪ የያህያ ጃሜ ፓርቲ ረቡዕ ታህሳስ 26 ቀን ለሁለተኛ ጊዜ የተቃውሞ ደብዳቤ ለአገሪቱ ከፍተኛ ፍርድ ቤት ያስገባ ሲሆን ፍርድ ቤቱም ጉዳዩን ጥር 2 ቀን ማለትም የፕሬዝዳንታዊ ስልጣን ርክክብ ከሚካሄድበት 9 ቀናት ቀደም ብሎ ለማየት ቀጥሯል። የምዕራብ አፍሪካ አገራት መሪዎች በስነ ስርዓቱ ላይ እንደሚገኙም ተገልጿል። የድህረ ምርጫው ውጥረት እያየለ በመምጣቱ አሊዩ ማሞር የተባሉት የአገሪቱ የምርጫ ቦርድ ኮሚሽን ኃላፊ ለደህንነታቸው በመስጋት አገሪቱን ጥለው መሸሻቸው ታውቋል። ባሳለፍነው ወር ውስጥ የአገሪቱ የጸጥታ ኃይሎች የምርጫ ኮሚሽኑን ጽህፈት ቤት ዋና ቢሮ በቁጥጥር ስር አውለውት የነበረ ሲሆን ይህም ለኮሚሽኑ ጸሐፊ ሽሽት አንዱ ምክንያት እንደሆነ ይታመናል። በ1957 ዓመተ ምህረት ነጻነቷን ከእንግሊዝ የተቀዳጀችው ጋምቢያ ከ1962 ዓመተ ምህረት ጀምሮ በመፈንቅለ መንግስት ከስልጣናቸው እስከተባረሩበት እስከ 1986 ዓመተ ምህረት የገዙት ዳውዳ ጃዋራ ሲሆኑ ለአምስት ተከታታይ የምርጫ ወቅትም አሸናፊ ሆነዋል። ያሁኑ ፕሬዝዳንት ያህያ ጃሜህም በጃዋራ እግር ተተክተው ላለፉት 22 ዓመታት ስልጣንን የሙጥኝ ብለው ከርመዋል። እንደ ሁሉም አፍሪካውያን አምባገነኖች እሳቸውም ከታሪክ ትምህርት አለመውሰዳቸው እየተጓዙ ያሉበት መንገድ እየመሰከረ ነው። ሁለት ሚሊዮን ገደማ ከሚሆነው የጋምቢያ ህዝብ 700 ስደተኛ መሆኑ ያገሬው ዜጋ ህይወት ምን እንደሚመስልም ተቋሚ ነው። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። መፍቴ ማግኘት የሚገባቸው ችግሮች የግንዛቤ ጀግኖችን ይሻሉ። በዝምታና በምን አገባኝ ባይነት ስሜት ለአለመግባባት መወሰንና ለበቀል ማቆተም እንኳንስ አገርን የራስንም ችግር ለማስወገድ አለመቻሉ እሙን ነው። ይህ አይነቱን ሁኔታ ከኋላ ሆነው በማራገብ ቅራኔውን ለማስፋት የሚጥሩ መኖራቸውን ጠንቅቆ ለመረዳት የግንዛቤ ጀግኖችን ይሻል። የኢትዮጵያ ሕዝብ ችግር ምንድን ነው? መቼስ ተከሰተ? መፍትሄው ምን ነበር? ለወደፊትስ ምን መሆን ይገባዋል? እነዚህን ጥያቄዎች ለመመለስ ሁኔታውን በሚገባ መረዳቱ አስፈላጊ ነው። የአገሪቱ ሁኔታ ያሳሰባቸው የዚያ ትውልድ አባላት የራሳቸውን መልስ ለመስጠት ጥረዋል። አንዳንዶች እንደሚሉት አገርን ለማጥፋት ህዝብን ለመበደል ሳይሆን መጪው አስከፊ ዘመን ስላሳሰባቸውና አያያዙ ስላላማራቸው ለገዢዎች ያደረጉት ተማጽኖና አቤቱታ ነበር። የያን ጊዜው ወጣት ለንጉሱ አማላጅ እስከ መላክ የደረሰበት ህዝቡን እንዲተነቀቅ ያስገነዘበበት ከዚህ አልፎም በትግል ህይወቱን እስከ መስጠት የደረሰበት ጉዳይ ቢመረመር ከሀገር ፍቅርና መቆርቆር ውጭ ሊሆን አይችልም። አሁንም በመካሄድ ላይ የሚገኘው ያው አይነት ትግል ነው። የዛሬው ወጣት የሀገሬ ህዝብና ህልውና ስጋት ላይ ጥሎኛል በማለቱ እየከፈለ ያለው መስዋዕትነት ከያን ጊዜው ወጣት ጥያቄ ጋር የተዛመደ ነው። ልክ እንደ በፊቱ ወጣቱ ለግሌ ምቾት ፈልጋለሁ ብሎ አይደለም ከወያኔ ጋር እየተፋለመ ያለው። ለራሱ ክብርና ዝና ቢያስብማ ኖሮ ዲግሪ ተሸክሞ የኮብል ድንጋይ ጠረባ ውስጥ ባልገባ ነበር። ከኢትዮጵያ ብልጽግናና ከወገን በጎነት ስሜት በመነሳቱ ብቻ ነው እንደ ያኔው አርበኛ ትውልድ ህይወቱን እየከፈለ ያለው። ዘመኑና ትውልዱ አለፈ እንጂ ህዝባዊ መፈክሩ ምላሽ ያላገኘ መሆኑ በዚህ ይንጸባረቃል። አሁንም ቢሆን የሀገሪቱ ህዝብ ራሱን ለማስተዳደር አለመብቃቱ ነው የወጣቱ ቁጭት። ኢትዮጵያ እንደማንኛውም አገርና ህዝብ መንግስት መስርታ በመኖር ከቀደምቶቹ የዓለም ህዝቦች ተርታ የምትታወቅ አገር ናት። በዚህ ረጅም ጉዞዋ የዘመንን ድንበር እየጣሱ የዘለቁ ችግሮቿን እያባበለች እስካሁኑ ትውልድ ለመድረስ በቅታለች። ከጣሊያን ወረራ በኋላ ለክብር የቆሙ ዜጎች በርክተው ቢሆን ኖሮ የንጉሳዊ አገዛዙ በእርጅና ሳይንበዛበዝ የወታደር አምባገነን በፋሽስታዊ ድርጊቱ ተተኪ ትውልድን ሳይጨርስ በጎጠኞችና በጠባቦች አገር ሳይታመስ ህዝብ ሳይጎሳቆል ክብር ህልውናና መብት ሳይጣስ ሁሉንም በማስተካከል ወደ እድገት ጎዳና በተገባ ነበር። ኢትዮጵያ የጥቂቶች መንደላቀቂያ የብዙሃኑ መጎሳቆያ አገር ሆና በኢኮኖሚ ኋላቀርነቷ እየተሳበበ ህዝቧ በስቃይ በበሽታ በድንቁርና ተጠምዶ እንዲኖር አስተዋጽኦ ካደረጉት ነገሮች መሃል ተማርኩ ተመራመርኩ ያለው ክፍል አንዱና ዋነኛው ነው። በፊትም ለጥቅሙ ሲያሰላና ለህዝብ ሲሉ የሚታገሉትን ሁሉ ሲኮንን ለወገን ጥያቄ ቁብ ሳይኖረው ወይም ጉዳይ ብሎ ሳይል በመቅረቱና የአገሪቱ ችግር እንዲራዘም አስተዋጽኦ በማድረጉ የአገሪቱ ጣፈንታ በጨለማነቱ ለአሁኑ ትውልድ እንዲያልፍ በመደረጉ ወጣቱ ስቃዩን እያየ ይገኛል። አሁንም ድረስ በኢሃፓ ትግል ላይ ውሃ ለመቸለስ የሚቅበጠበጡ ህዝባዊ ትግሉን አቅጣጫ ለማሳት የሚፍጨረጨሩ ተማርን አወቅን ባዮች መገኘታቸው አሳዛኝ ነው። ይህን ያህል የትግል ወኔ ካለ ያን ጊዜ ወዴት ነበሩ? አሁንስ ቢሆን የትግሉን ሜዳ ማን ቀማቸው? ኢሃፓን ለወያኔ አግዞ ማብጠልጠል የአገር ጠላት ከመሆን አያልፍም። በመሆኑም ወጣቱ በባንዶች ተከቦ ትግሉን እንዳያጓትት ኢሃፓ ይመክራል። ህዝባዊ ትግል በደል እስካለ ድረስ መጥፋት እንደማይችል ከኢሃፓ የትግል ልምድ መቅሰም ጠቃሚ ነው ይላል። ጠላቶቹ ገደል ነው አጠፋ ነው ያሉት ኢሃፓ ገዝፎ በመታየቱ ላይናቸው ምትሃት ሆኖባቸዋል። ሐቁ ግን ለህዝብ ያለ ከህዝብ የወገነ ምንጊዜም ጠፍቶ እንደማይጠፋ ማስረጃ ነው። የያን ጊዜው ወጣት በአገሩ ፍቅር የተቃጠለ በህዝቡ ጉስቁልና የተንገበገበ በመሆኑ ህይወቱን በትግል ሰውቷል። ይህች በሰው ልጆች ስልጣኔና የመንግስት ታሪክ ቅድሚያ የነበራት አገር የህዝቧ ኑሮ ከጊዜ ወደ ጊዜ እያሽቆለቆለ ሲታይ፣ ለነጻነታቸው የታገለችላቸው የአፍሪካ ሀገራት ከኋላዋ ተነስተው በእድገት የተሻሉ ሆነው ሲገኙ የማይቆጨው ዜጋ ካለ የሰውነት ባህሪ ያለው ነው ማለት ያስቸግራል። አሁን ደግሞ በወያኔ ይባስ ብሎ ህፃናትና ደሃው ህዝብ ከቆሻሻ መጣያ እየለቀመ በመብላት ህይወቱን ለማትረፍ ሲጥር ከማየት በላይ ምን ሰቆቃ አለ? በዚያ ዘመን የነበረው ብስጭት እስካሁን እንደቀጠለ መሆኑ አያሳዝንም? ይህ ለምን ቆጨህ? ለምን ታገልክ? ተብሎ ነው ያፓ የሚነቀፈው? የነቁ ዜጎች ያኔውንም አልተቀበሉ ያሁኑንም ይታገሉታል እንጂ አይንበረከኩም። ስለሆነም ነው ወጣቱ ለጋ ህይወቱን እየገበረ ያለው። የነቃ ዜጋ የግል ህይወቱን ከህዝብ ኑሮ ነጥሎ አይም። በመማሩ ሊያገኝ የሚችለውን የተለየ እድልና አጋጣሚ እንደ ጸጋ አይቆጥረውም። ትውልዱ ያኔም ሆነ አሁን በአገዛዞች ላይ የመረረ ትግል የሚያደርገው ለዚህ ነው። የ1953ቱ የነ ጀነራል መንግስቱ ንዋይ አመጽ ህዝባዊ ስሜትን ይዞ የተነሳ ነበርና ይህን ተከትሎ እያደገ የሄደው የአካባቢ እንቅስቃሴ መስመሩን እንዳይስት ለማድረግ ያፓ በሁሉም መልክ ጥሯል። በመሆኑም ከመንግስታቱ ጀምሮ እስከ ጠባብ ጎጠኞች ድረስ ጥላቻና ውግዘት ሲካሄድበት መቆየቱ አሌ የሚባል አይደለም። እስካሁንም ድረስ ርዝራሽ ተከታዮቻቸው በያፓ ላይ የስም ማጥፋት ዘመቻቸውን እንደቀጠሉ ናቸው። አያያዝ ባለማወቅና ምክር ባለመስማት የኤርትራን ህዝብ የመገንጠል ስሜት ያባባሱት ንጉሠ ነገሥቱ ነበሩ። የመገንጠል ጥያቄ ይበልጥ እየከረረ እንዲሄድ ያደረጉት ደርግና የውጭ አገራት እንጂ ኢህአፓ አይደለም። በባሌ፣ በኦጋዴን፣ በትግራይ ወዘተ የተፈለፈሉት ነጻ አውጪ ነን ባዮች አገዛዞቹ የቀፈቀፏቸው እንጂ ኢህአፓ የፈጠራቸው አይደሉም። እንዲያውም ኢህአፓ በእነዚህ ሁሉ ኃይሎች የሚወገዝ መሆኑ ማንኛውም አይነት ችግር በአንድነት በኢትዮጵያ ማዕቀፍ ውስጥ በመከክር ሊፈታ የሚችል ነው ብሎ በማለቱ ነው። የተገንጣዮች አካሄድ ለሀገሪቱ የማይበጅ መሆኑን ቀድሞ በመረዳት በአንድ በኩል እንገንጠል ባዮችን በሌላ በኩል ገዢዎችን ከማሳሰብና ለንጉሱም ቢሆን የሚቀርቧቸውን ሰዎች አማላጅ ከመላክ ወጣቱ አልተቆጠበም ነበር። ያበጠው ይፈንዳ የሚለው የዋለልኝ መኮንን ጽሑፍ ሀገሪቱ በዚህ ሁኔታ ላይ ሆና በመገኘቷና መጻኢ ዕድሏ ያንዣበበውን ደመና ለመግለጽ ሁለቱም ጽንፎች የሚጓተቱበትን ገመድ ለማላላት የተደረገ ነው። ምናልባትም ገሞራው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር የሚለው ፍልስፍና በተግባር እንዲፈተን የሆነበት ክስተት ነበር ማለት ይቻላል። ኢህአፓ አገርን የማዳን ትግል በንጉሠ ነገሥቱ ላይ የተደረገ ጥላቻ ተደርጎ መወሰድ አይገባውም። ንጉሡ ሥልጣናቸውን ለአልጋ ወራሻቸው እንኳ ለመልቀቅ ባለመፈለጋቸው ሕዝቡን ለባሰ ትርምስ እንደሚዳርጉት አስቀድሞ የታወቀ ስለነበር ያንን ለማስቀረት የተደረገ ትግል ነው ኢህአፓ ያደረገው። ኢህአፓ ለደርግ ሰዎችም ሳይቀር በጊዜው እርምት እንዲወስዱ ችግሩን እንዲያውቁት ለማድረግ ብዙ ጥረት አድርጓል። ከሁሉም ክፍል የተውጣጣ ጊዜያዊ ህዝባዊ መንግስት ይቋቋም ማለት ዛሬ አብዛኛው ሰው የሚጮህበትን ሰላማዊ የሽግግር መንግስት ምስረታ ጥያቄ ቢያንስ ከ25 ዓመታት በፊት ተግባራዊ እንዲሆን ለማድረግ በተቻለ ነበር። ገዢዎች አገሪቱ የተረጋጋ ሁኔታ ላይ እንድትገኝ እንዲያደርጉ ኢህአፓ ጥረት አደረገ እንጂ ለስልጣን ብሎ ግድያ አልጀመረም። ኢህአፓ ከደርግ ጋር ፍልሚያ ውስጥ የገባውና አስፈላጊውን መስዋዕት የከፈለው በመይሶን አስተናባሪነት በወጣቱ ላይ የጅምላ እስርና ግድያ በመፈጸሙና የቀይ ሽብር በመካሄዱ ነው። ዛሬ ከብዙ ጉዳት በኋላ ጩኸቴን ቀሙኝ ባዮቹ እነማን ናቸው? Thank you. በንጉሱ ዘመን የተነሳው ህዝባዊ አመጽ የተቀናጀ መልክ ኖሮት በአንድ ላይ ለመነሳት የ66ቱን አብዮት ይጠብቅ እንጂ ቀደም ሲልም በየስፍራው የተቃውሞ እንቅስቃሴ እንደነበረ የታወቀ ነው። ፍኖተ ዲሞክራሲ ባለፉት ፕሮግራሞቹ በዝርዝር ስለቀረበው ወደዚያ መመለስ አያስፈልግም። የንጉሱን ዘመን አገዛዝ ለተቃውሞ የዳረጉት በርካታ ነገሮች አሉ። ለምሳሌ ያህል የሚከተሉትን ብንመለከት፣ አንድ በአጼ ምኒልክ ዘመን ተለቆ የነበረው አካባቢን በራስ የማስተዳደር መብት ተሽሮ በቀጥታ በአጼ ኃይለ ሥላሴ ትእዛዝ የሚሾሙ ሰዎች ከንጉሱ ጋር ቅርበት ያላቸው ብቻ እንዲሆኑ ተደረገ። ሁለት በመከራው ጊዜ ለሀገራቸው ሲሉ በዱር በገደሉ ተሰማርተው ጠላትን በመውጋት ከፍተኛ ተጋድሎ ያደረጉት አርበኞች ላይ ለጠላት አድረው የነበሩ ባንዳዎች ስልጣን እንዲይዙ ተደረገ። ሶስት በህዝብ ፍቅራቸው፣ በአገር ተቆርቋሪነታቸው፣ በጀግንነታቸው የሚታወቁ አርበኞች በባንዳዎች ስልጣን መያዝ የተለያዩ ወንጀሎች እየተፈበረኩ አርበኞች በግዞት በእስራትና በሞት ፍርድ እንዲቀጡ ሆነ። የ1953 ዓመተ ምህረት የግንቦት አመጽ ይህን አይነቱን ድርጊት ከሚቃወሙ ህዝባዊ እንቅስቃሴዎች የተወለደ ነው። ሆኖም ግን ንቅናቄው በመክሸፉ በርካታ የጦር አለቆችና ምሁራን ህይወታቸውን እንዲያጡ ሆነዋል። እነዚህ ሁሉ ምክንያቶች በህዝቡ ዘንድ ማጉረምረምን አስከትሎ ነበር። የተማሪው እንቅስቃሴ መሰረቱ የህዝቡ ደስተኛ አለመሆን እንጂ የግል ፍላጎትን ለማሟላት የተደረገ አይደለም። ከበርካታ ሁኔታዎች በኋላ ነው ተማሪው ነጻነት ነጻነት የምትሹ ታገሉለት አትሽሹ የሚለው መዝሙሩን እየዘመረ የአደባባይ ትዕይንት ማድረግ የተገደደው። ያም ሆኖ ተማሪውም ሆነ የኢትዮጵያ ህዝብ ንጉሱ ያደረጉትን በጎ ነገር ሁሉ አላክቸለቸለም። ጥላቻን እያጠነከረው የሄደው በመንግስት የሚወሰደው ንቀትና የት ይደርሳል ብሎ ማለት ነው። አንድ ትምህርት በተቻለ አቅም መስፋፋቱን፣ ሁለት የተጓተተም ቢሆን ስልጣኔ ለማምጣት ጥረት መደረጉን፣ ሶስት ኢትዮጵያ ለአፍሪካ አገራት የነጻነት ምልክት ሆና እንድትታይ መደረጉን። ሁሉም የሚከበርና ተቀባይነት ያለው ነው። ይህ ሁሉ እንዳለ ሆኖ ግን ተማሪው የሚጠይቀው አስተዳደሩ ያለውን ጊዜያዊ ጥንካሬ አይቶ ወደፊት ሊደርስ የሚችለውን አደጋ ሳይገነዘብ ቀጥቷል። የህዝብንም ስሜትና ፍላጎት ለማዳመጥ አልቻለም። ስለዚህም አገርን ለማዳን የሚቻልበት መንገድ እየጠበበ ሄዷል የሚል ነው። የመንግስት ለውጥ እንዲደረግ በይፋ መጠየቅ የተጀመረው በዚሁ ምክንያት ነው። ወጣቱ መጪው አደጋ ፍንተው ብሎ ስለታየው በዝምታ ለማየት አልተቻለውም። ይህ ሐቅ ነው ተማሪውን ከተቀረው ግለኛ ምሁር የለየው እንጂ ንጉሱን በመጥላትም በመድፈርም ወይም ጠላቶች እንደሚያወሩት አገርን ለማፍረስ በማቀድ አይደለም ትግል ያካሄደው። ችግሩ ስለተበሰበሰ ነው መፍትሄ ሳያገኝ እስከ ዛሬው ትውልድ የዘለቀው። በጊዜው መልስ ሊሰጠው ባለመቻሉ ነው ቀጣይ ሕይወት እንዲቀጠፍ ምክንያት የሆነው። በመሆኑም የባሰ ጨቋኝና ገዳይ በወታደሩ ስም ስልጣን ላይ ሊወጣ ችሏል። ነገሩ ሁሉ የተበላሸው ንጉሱ ምክር አልሰማ ባሉ ጊዜ ነው። ተማሪውን፣ ሰራተኛውን፣ በአጠቃላይ ህዝቡን በማሰቃየትና በመግደል ስልጣን ላይ መቆየት የፈለገው ደርግ አሁንም ለኢሃፓ ሰላማዊ ጥሪ ቁብም አልሰጠው። ጊዜያዊ ህዝባዊ መንግስት አማራጭ የሌለው መሆኑን ሊገነዘበው አልቻለም ወይም አልፈለገም። ያም ባለመሆኑ ጨርቁን አንጠልጥሎ እግሬ አውጪኝ ብሏል። ችግሩና መከራው ግን የተረፈው ለኢትዮጵያ ህዝብ ነው። በጣም የሚያሳዝነው ደግሞ በዚያ ጊዜ የአጼ ኃይለ ሥላሴ መንግስት እርምት እንዳያደርግ ሲከላከሉ የነበሩ ታጥፈው ትኩስ ታጋይ በመሆንና ደርግ የሽግግር መንግስት ምስረታን ሐሳብ እንዳይቀበለው በመገፋፋት ዳግም በህዝብና በአገር ላይ ወንጀል ሲፈጽሙ ያሉ መኖራቸው ነው። በጭፍጨፋ ተሰማርተው ብዙ ህይወት ያጠፉ ግለሰቦችም አይናቸውን በጨው አጥበው አገር አዳኝ በሉን ሲሉና የሃፓን ወንጀለኛ አርገው ሲከሱ መመልከት ህሊና ያቆስላል። እውነትና ንጋት እያደር ይጠራል ነውና የኢትዮጵያ ህዝብ ነጻ ሆኖ ራሱን ማስተዳደር ሲጀምር ሁሉም የሚገለጽ ይሆናል። የሐሰት መጽሐፍ መጻፍና አዲሱን ትውልድ ለማደናበር መሞከር ዋጋቢስ ነው። በንጉሱ ዘመን ጀምሮ የተደረገው የምሁር ወጣቶች ምክርና አቅጣጫ ተቋሚ ሐሳብ ተቀባይነት ባለማግኘቱ የተፈራው ችግር ተከስቶ ይኸው ዛሬ ጭራቅ በሆነው የወያኔ ዘረኛ አገዛዝ መሰቃየት ተችሏል። እንዴ ሐሳብ ቢሆን ኖሮ እንኳንስ ዘረኛ ወያኔ አምባገነኑ ድርግ ፋሽስታዊ ጭፍጨፋውን ለማራመድ ባልበቃ ነበር። ሁሉንም ያካተተ መንግስት በጊዜያዊነት ተቋቁሞ ቢሆን ኑሮ ሰላማዊ ሽግግር በተደረገ ነበር። ይህንን የሀገር ውርደት፣ የህዝብ መፋለስ፣ ግድያ ወዘተ ማስወገድ በተቻለ ነበር። አሁንም ቢሆን ከባሰ ሰቆቃ ለመውጣት ህዝብን ሳይከዳ ለህዝብ መብትና ስልጣን ሲል ከሀገሪቱ ጠላቶች ጋር የሚታገለውን ኢሃፓ ለማጣጣል ከመሞከር ይልቅ ድርጅቱን መርዳት የስቃይ ዘመንን ያሳጥራል። ይህ አይነቱ ምክር የሚሰራው ለሀገር ወዳጆች ነው። ለሀገርና ለኢሃፓ ጠላቶች ግን ምክር አያስፈልጋቸውም። ሁሉንም አውቀው የሚያደርጉት ነውና ማለት ነው። ድል ለኢትዮጵያ ህዝብ። የኢትዮጵያ ህዝብ በትግሉ ነጻነቱን ይቀዳጃል።
ተብሎ ሲመር ሲቀር የኋለዮሽ ለፈረጠጡ ትግል ምኑን ትግል ሆነ? ያጥንት ፍላጭ የደመረቅ በሚለገስበት ግብር ጨቆን ላይ ቀርምት ያብዮት ፍልሚያትንቅቅ በመውደቅና በማውደቅ በሾህ ባረንቋ ባዘቅት በማይባጥጡ ቴሾላት ቋጥኝ ሚና ጉድባ ፈፋና ጥምዝምዛምባ ብራቅ ነገር ለጉድጓድ ዋያ የታቀፈ ንዳድ በሳት አፈና ሞገድ በሰቃሎ ያሳር መንገድ ነፍስን ነገደል ዳር ቄጤማ በስጋችን መሀል ተላትማ ጥሩር አድ ትርባ ትርባ ጠፋች አልጠፋች ስንል ባለንበት ጎርፍ መሀል በጋራ በደል በወንዝ ዳር የማያወጡት ትግል ካልተመታ ካልተደማ በኖርና አልኖርን የጣር ግፊት ካልተሰቃየነውማ ካልተሰደድን ካልተባረር ሲወጉን ካልወጋንማ አብዮቱ ካልከረረ እንደረት ካልጎመረረ ቀኝ አድርባይ ግራ አድርባይ በጊዜው ካልተመጠረ ቀኛ ውልጀብድ ግራ ውልጀብድ በቋያው ካልተጠረረ ወዳጅ ጠላት ሁሉም ሁሉም በየቀየው ካልሰፈረ ድንበር ካልተካለለ አይቀርመውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ ከመንገድ መንገድ ተመርጦ ከገቢር ገቢር ተፋልጦ ከሀሳብ ሀሳብ ተፋልጦ ሸጋው መስመር ካልነጠረ ወግሮ ካልተወገረ ጭሮ ካላንጨረጨረ ቅራኔው በውል ካልጎላ እየፈላ ካልሰከረ ካልማለደ ካልጠረረ ጋብ ካላረ ካልገነፈለ ካልደፈረሰ ካልጠራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ? ጦሩን ካልደራረበ ጦሩን ካላነገበ ካልወጣ ካላሸቀበ አባደፈር ካልጋለበ በአመፁ ካልተፈተነ የሲቃ ሰቆቃ ጽዋ የግድንጅን ካልተጠጣ ግቢ ነፍስ ውጭ ነፍስ የኑሮ ምጣር ካልመጣ አለዋት ሲል ካልተተፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነነ መከራ ካልተጫጫነ ትግል ምኑን ትግል ሆነ? እንደ አዙሪት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልገረዘ እንደ ሰማይ ቢርመጠመጥ በደም ጎዳና ሳይሸረጥ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ሲቃ ካልተጠነጠነ በሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንዳባም ብየው ካልጠናና ካልደነደነ የታጋይ ክንድ ብረት አምዱ ቀይ ጥርሳስ ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ በአመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገባሁል ቢልመጠመጥ ቢደለዝ ቢቀያየር አድሮ ወደ ቁልቁል ቢዘቅት እንዳርጩሜ ጎመጥ ለመጥ ወዲያውል ምጥ ወዲውል ምጥ ወለም ዘለም ዘመም ዘመም አዲስ ለክፍት አዲስ መም ሽሽት ሩጫ ለመመጥ የኋሊት ጉዞ ፋሊት ከጠላት ቡብት መሸሸግ አድንጋሻ መመከት በቡካታ ውል መፈርጠጥ አውር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሉ እንደ ውሻ እንደ ለከስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጥል አፉም እንደ ሸነቆሩት በሜል ካፈሰሰ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳብ በቀለ ፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ቴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰ ይኖሯል ባንዳደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከከዳውማ እናት ወል ሊገባ ኖሯል ገና የዋናው ለትማ አይወግኑትን ወገን ካሻማ ከጠላት ኮገነማ አረም ያበቀለጥሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ አርሶ አደሩ ማጭድ ሌላ ምን ማርከሻ ጠይት ነው እርሱን መውቀሻ የሆልዮሽ እንደገመልሽት ኮንዞድ ያለቦ ካሻማ ታዲያ መልሰይ ኖሮ አልትሮስ ባንዳረል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች ወገነም ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎ አንከረባብቶ መምታት ነው ባባሩ ድርሳስ መኳል ነው ምስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ወፍጮ ሆኖ ከፋሽስቱ ልብ ከገባማ መልስተይ ነው ድሮስ ባንዳ ደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉልጀብድ ግራ አጉልጀብድ እንደ ቀጠል ካልረገፈ እንደ ረጀ ባቆዳ ላይ ላይው ካልተገፈፈ በትግሎ ግለት ባመፁ ካልተፈተነ ትግል ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ በፍልሚያው ሜዳና አምባ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተጠፋ ስጋ ደሙ ካልተገነባ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባደፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ ጥይት በደረቱ አቅፎ ቦታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልባባን ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ባመፁ ካልተፈተነ ትግል ምኑን ትግል ሆነ አራ ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ ምኑን ታጋይ ሆነ ምኑን ምኑን ምኑን
የዘረኛውንና ጎሰኛውን ጸረ ኢትዮጵያ ቡድን እድሜ ለማሳጠር የሙት ከተማ ጥሪ ሁለገብ ይዘት የሙት ከተማ ጥሪ 1997 ዓመተ ምህረት ጸረ ወያኔ ትግል እንደ አንዱ የትግል ስልት ሆኖ እንዲያገለግል ያፋሳው አቅርበው ለምን ተግባራዊ ሊሆን እንዳልቻለ የኢትዮጵያ ህዝብ ዛሬ በሚገባ የሚያውቀው ጉዳይ ነው። ነዚ 1997ቱን የቅንጅት አቸናፊነት ያከሸፉት ግለሰቦችና እርኩሳን ስብስቦች ቅንጅት ውስጥ እንደ አባል ድርጅት ገብተው የሙት ከተማ ጥሪ ተግባራዊ እንዳይሆን አድርገዋል። ቅንጅትንም እስከናካቴው በትነው ዛሬም የተቃዋሚ ካባ ለብሰው የወያኔን እድሜ ለማራዘብ እንደቀድመው እየሰሩ ናቸው። ወያኔን ለስልጣን ያበቁት የባዳን ሀገሮች እነዚህ የተቃዋሚ ካባ ለባሾችን አሰማሪዎችና መመሪያም ሰጪዎች ናቸው። የተሰጣቸው ተልእኮም ገና ወያኔ ለስልጣን ሲበቃ ከተሰጣቸው የቤት ስራም ሆነ ከ1997 ቅንጅት የመፍረሱ ተልእኮ ጭምር በይዘት የተለወጠ አይደለም። ዛሬም እያደረጉ ያሉት ጭምርም ማለት ይቻላል ማወናበድ ህዝብ ወዳጅና ጠላቱን በአግባብ እንዳይገነዘብ ማምታታት ወያኔን በአፍ ላይ ስሙላ እያወገዙ በተግባር ግን ወያኔን አመረው የሚታገሉትን ስምና የነጠረ ታሪካቸውን ማቆሸሽ በጠራው ጸረ ወያኔ የትግል አምባ ውጅምብረን እንዲሰፍን መተማመን እንዲጠፋ ማድረግ ወዘተናቸው። የሚያደርጉት ነገር ሁሉ እንደ ሰው በታደሉት አእምሮ አስበው ለሀገርና ለተበደለው ህዝብ ሳይሆን የዋነኛ ጌታቸው የአሜሪካ የውጭ ጉዳይ ክፍል ስቴት ዲፓርትመንት በሚሰጣቸው ከመርፌ የቀጠነ መመሪያ ነው። ወለፍ ፍንክች ማለት ግን አይቻላቸውም አይፈቀድላቸውም። ለሆር ተገዥነታቸውም ጸረ ኢትዮጵያ ብቻ ሳይሆን ኢ ሰብአዊ ኢ ዲሞክራሲያዊ ኢ ፍትሃዊ እንዲሆኑም አስገድዷቸዋል። ለሰው ልጅ ለሆርና ለነዋይ እንደመገዛት ትልቅ ጠላት የለም። ገና ወያኔ በምዕራባውያን ድጋፍ ሙሉ ፈቃድ ስልጣን እንዲረከብ ሲደረግ እነዚህ ሁሉ ሆድ አደር ከሃዲዎች ከወያኔ አብራችሁና ተባብራችሁ አቋቁሙ የሚል ውስጣዊ ትእዛዝ ሲሰጣቸው እሺ ጌታዬ ከጠባቡ ኦነግ ጋር እጅና ጓንት ሆናችሁ ስሩ ሲባሉም እሺ ጌታዬ ከለየለት ድፍን አገሩን ወደ እስር ቤት ከለወጠው ጸረ ኢትዮጵያዊ ኢሳያስ አፈወርቄ ጋር ተለጠፉና የወያኔን የኢሳያስን ዓላማ አሳኩ ሲባሉም እሺ ምን ከፍቶን ሲሉ ቆይቷል። ተግባራቸውና እንቅስቃሴያቸው ሁልጊዜም በቋሚነት ጸረ ኢትዮጵያና ጸረ የኢትዮጵያ ህዝብ ነበረ እየሆነም ቀጥሏል። ስማቸው ግን ይለዋወጣል። እንደ ሃይድራትል ይሰባሰባል ከመቀስበት ግን ይበጣጣሳል። ዛሬ ያለነው 1997 ዓመተ ምህረት ሳይሆን 2007 ዓመተ ምህረት ነው። ወያኔ በሁሉ ለገብ መልኩ ተዳክሟል። በወያኔና በኢትዮጵያ ህዝብ መሃል ያለው ቅራኔ እየሰፋ በመሄዱ ወያኔ በያቅጣጫው ተወጥሯል። ማዕከላዊ የፖለቲካ ስልጣኑ ይዞ በሚፈጽመው ወደር የለሽ ግፍና በደል በሚመራበትም የዘርና የጎጥ ፖለቲካ ጭምር እውነተኛ ተፈጥሮና ለኢትዮጵያና ለህዝቦቿ ያለውን ያፈጠጠና ያገጠጠ ጥላቻ በግልጽ አሳይቷል። ይህ የወያኔ ተፈጥሮና ድርጊት በራሱ አመጽን ጠሪ በመሆኑ ህዝባችን በየቦታው የአመጽን ምልክቶች ያሳየ ነው። ጊዜው የላላውን ወጥር ስስ ብልቱን ምታው የሚባልበት ወቅት ነው። የነን ሁኔታ ተግባራዊ ለማድረግ የሙት ከተማ ጥሪ ወቅታዊ ሆኖ የተገኘው በዋናነት መታወቅ ያለበት ቁም ነገር የወያኔ ጠንክሮ መገኘት ከሚከተለው ፖለቲካ ወይም ከያዘው ጠመንጃ አለመሆኑ ነው። የወያኔ ጊዜያዊ ጥንካሬ የመጣው ማዕከላዊ የፖለቲካ ስልጣኑን ይዞ የሀገሪቷን ኢኮኖሚ አጠቃሎ መቆጣጠር በመቻሉ ነው። ይህ ወያኔ ሙሉ ለሙሉ የሚቆጣጠራቸው የኢኮኖሚ አውታሮችና የስልጣኑ ማዕከል በዋናነት ዋና ከተማ አዲስ አበባ በተዋረድም ሌሎች ትላልቅ ከተሞች ናቸው። የሙት ከተማ ጥሪም በእነዚህ ከተሞች ላይ ያተኮረና ያነጣጠረ መሆን አለበት። በ1997 ዓመተ ምህረት ኢሃፓ የሙት ከተማ ጥሪ ተግባራዊ እንዲሆን ሐሳብ ሲያቀርብ በአብዛኛው ይህ የትግል ዘይቤ በማደጋስካር ከ15 ቀን ባልበለጠ ጊዜ ገዥውን መንግስት ከጥቅም ውጪ አድርጎት ከስልጣን ኮርቻ ማስቀንጠሩን በሚገባ ስለተገነዘበ ነው። ይህ የትግል ስልት ጨቋኝና ዘረኛን የወያኔን ቡድን በተቃውሞ ሰልፍ ከመጋፈጥ ሲነጻጸር በጣም ዝቅተኛ መስዋዕትነትን የሚጠይቅ በመሆኑም ጭምር ነው። ለምሳሌ በአዲስ አበባ ነዋሪ የሆነው ህዝብ በዚህ ጥሪ ተካፋይ ሆኖ ስራና አጠቃላይ እንቅስቃሴዎቹን አቆሞ ቤቱ ከቀረ ወደ 5 ሚሊዮን የሚጠጋ ህዝብ በየቤቱ እየሄዱ ማሰርም ሆነ ማፈስ ጭራሽ ተፈጻሚ ሊሆን እንደማይችል ከወዲሁ መገንዘብ ይቻላል። ኢሃፓ የሞት ከተማ ጥሪ በአዲስ አበባና በተቀሩት ተላላቅ ከተሞች እንዲካሄድ ጥሪውን ሲያደርግ የኢሃፓ የወጣት ክንፍ አባላት የተለያዩ በህቡ ስራ የተሰማሩ የድርጅቱ አባላትና አካላት ከህዝብ ጎን በመሰለፍ ታሪካዊና አገራዊ ግዴታቸውን እንደሚወጡ ድርጅቱ በቅድሚያ ቃሉን ይሰጣል። ከኢትዮጵያ ህዝብ ጎን በመሰለፍና ተገቢውን መስዋዕትነትን በመክፈል የዘረኛውን ጎሰኛውን የወያኔን የገፍ አገዛዝ እድሜ ለማሳጠር ብሎም ይህንን ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን ከርሰ መቃብር ውስጥ አስገብቶ ህዝብን ባለ ሙሉ መብት በማድረግ የሀገሪቱን ሉዓላዊነት ለማስከበር በሚደረገው ትግል እንደ ቀድሞ ዛሬም ቃል ኪዳኑን ያድሳል። ይህን የመሰለ የሙት ከተማ ጥሪ ውስጥ የሚካፈልና ለወያኔ ውድቀትና መቀበር የየድርሻውን የሚያደርግ ዜጋ ሁሉ የሚጠቀም እንጂ የሚጎዳ አይሆንም። የሚጎዱት ወያኔና መኖራቸው መጥፋታቸው ከወያኔ ጋር ያደረጉ በቁጥራቸው በጣም ዝቅተኛ የሆኑ ሆዳሞችና ተጠቃሚዎች ብቻ ናቸው። የኢትዮጵያ ህዝብ የተሟላ መብትና የሀገሪቱንም ሉዓላዊነት ለማይሹ በሞላ ለማለት ነው። በየጊዜው እንባን እየረጩ በረሃብና በተለያየ የመብት መጓደል ምድራዊ ፍዳ በዘረኛው የወያኔ ቡድን እየተቀበሉ ከመኖር ወያኔን ከነግሳንግሱ በሙት ከተማ አድማ አሰናርቶ ለተሟላ መብትና ለህዝብ የስልጣን ባለቤትነት መሰረት መጣል ወቅቱ አሁን ነው። ይጥሪ ወደፊትም ወደኋላም ለነለው የማይገባ ወቅታዊና ታሪካዊም ጥሪ ነው። ባጠቃላይ የሙት ከተማን ጥሪ አስመልክቶ የሚከተሉትን ነጥቦች መገንዘብና የተለያዩ ሁኔታዎችን ግንኙነትና ተፈስር ትኩረት ውስጥ ማስገባት ጠቀሜታ አለው እንላለን። እነዚህም ሀ በታላላቅ ከተሞች በዋናነት የወያኔ ስልጣን ማዕከል በሆነው የአዲስ አበባ ከተማ እንዲካሄድ የታሰበው የሙት ከተማ ጥሪ የተደራጀና የተቀዳጀ ሀገራዊ የሆነው ህዝባዊ አመጽ አካል መሆኑን መገንዘብ አስፈላጊ ነው። ለ ይህ የወያኔ የፖለቲካ ስልጣን ማዕከል ለወያኔ ፋብሪካዎችና ኢንዱስትሪዎች የብዝበዛ አውታሮች ለገፍና ለጭቆና የአስተዳደሩ እምብርት ለሆነው ዋና ከተማና ለተቀሩት ትላልቅ ከተሞች ነዋሪና ሰራተኛ ለሆነው ህዝባችን የተላለፈው ጥሪ በሌሎች አካባቢዎች ሊኖረው የሚችለው ተጽዕኖ በቀላሉ የሚቀመጥ አይደለም። ሃመሩሃ በዋናነት ግን የኢትዮጵያ ህዝብ ወደፊት ህይወትም ሆነ የሀገራችን ሉዓላዊነት እንዲሁም የህዝቦቿ ዴሞክራሲያዊ እኩልነትና ፍትሃዊ የሆነ ሰብአዊ መብት መከበር መቻሉ በወያኔም ሆነ ለስልጣን ባበቁት ባዕዳን አሊያም ባዕዳን በገዟቸውና በሚያዘወትሯቸው የሐሰት ተቃውሞ ካባለባሾች የሚወሰን ጭራሽ አለመሆኑን አውቆና አምኖ መነሳት ወሳኝነት አለው። የትግል መሰረቱ በራስ መተማመን ነው የሚባለው ለዚህ ነው። ማንኛውም ለሀገር ሉዓላዊነትና ለህዝብ የተሟላ መብት የሚደረግ ትግል ይነስ ይብዛም መስዋዕትነትን ጠያቂ ነው። ይህንን ትልቅ ዋጋ ያለው እምነት የተማርነው ወያኔን ለስልጣን ካበቁት የምዕራብ አገሮች ዩኒቨርሲቲዎች ግን በጭራሽ አይደለም። የተማርነው ከኢትዮጵያ ህዝብ ታሪክ ከአድዋ፣ ከወልወል፣ ከማይጨው፣ ከዋርዴር ህዝባችን እስላሙ፣ ክርስቲያኑ፣ ዘላኑ፣ አራሹ፣ ሰራተኛው ወዘተ ለሀገሩ ሉዓላዊነት ለዘመናት ከከፈለው መስዋዕትነት እንጂ። ይህን በመሰለ አቋማችን በወያኔም በሻቢያም እነሱን ለስልጣን ባበቁት በባዕዳን ኃይሎች ጭምር ስንጠቃና ስንገደልም ኖረናል። በፋሽስቱ ወታደራዊ መንግስትም በጥይት ስንደበደብ አስከሬናችን በየመንገዱ ሲጣል ኖረናል። ግን ጨርሶ ሊያጠፉን አልተቻላቸውም። ወደፊትም አጠቃለን የኢትዮጵያን ህዝብ ማጥፋት እንችላለን የሚል አባዜ የያዛቸው እስከሌሉ ድረስ ምድር ከፍ ሰማይ ዝቅ ብትልም ሊያጠፋን የሚችል ምድራዊ ኃይል ፈጽሞ የለም። ያለን ተሰሰል ከኢትዮጵያ ህዝብና ሱን ቆልፈው እድገቱንና የሀገሩን ባለቤት መሆኑን ካገዱት ችግሮች ጋር ነው። ይህ ለህዝባችን የከፈልነውን መስዋዕትነት የምንኮራበት እንጂ የምናፍርበት አይደለም። ዛሬም ለኢትዮጵያ ህዝብ እኩልነት፣ ሰብአዊና ዴሞክራሲያዊ መብት፣ ለፍትህና ርትዕ መከበር፣ በዚህም ላይ ለተመሰረተ ሀገራዊ ሉዓላዊነት ለመሞትና ለመሰዋት ከጎን ቆመናል። ለህዝባችን የተሟላ መብት፣ ለሀገራችን ኢትዮጵያ ህልውና ዛሬም እንደ ጥንቱ ህይወታችንን ልንሰጥ ተዘጋጅተናል። ለሀገር ካልተሰጠ ህይወት ለማን ይሰጥ? መብትን ለማስከበር ጥፋት ለመገደብ ፍትህን ለማስፈን ጠባብን ለመቅበር ባንዳና ከሃዲን አስመሳያን ጃውን ትግሉን ከበራሾች ለማጥራት ካልሆን ትግል ምን ዋጋ አለው? ከተሽመደመዱ ህይወትን ለማትረፍ ህይወትን ካልሰጡ ለመኖር ትርጉምስ የቱስን ይሰጣል? የታሪክ ክብርስ በምን ይገለጻል? ለማንስ ተብሎ ለምንስ ይሰጣል? ዛሬም እንደቀድሞ አለንን። አገር ስትጠቃ ህዝባችን ሲመታ ከጎን በመቆም ህይወትን ከፍላል። መቼ ዝምባል በረሃ ባለንጋ ህዝባችን ሲመታ በግዳጅ ተሰዶ ባህር የበላው ካራበ ያለበት አንገቱን ሲቀናው ለምን ይፈጠራል ሞት የሚፈራ የማጥቃት ባህር ጨርሶ የሌለው? የሚኖር ከሆነ ይህን መሰል ዜጋ በድን ሆኖ ይኑር በድን ሆኖ ያብቃ። በድን ሆኖ ይኑር በድን ሆኖ ያብቃ። እስከመጨረሻው ስለ ሀገርና ስለ መብት አያውጋ። በርግጥ ማለት የሚቻለው በኢትዮጵያ ትላልቅ ከተሞች አዲስ አበባንም ጨምሮ የተሳካና የተባበረ እንቢተኛነት ከተስተጋባ ሰራተኛው ተማሪውና አስተማሪው በአጠቃላይ ወጣቱና የፋብሪካ ሰራተኛው ታክሲ ነጂዎችና የትላልቅ ትራንስፖርት አውታሮች የመንግስት መስሪያ ቤት ሰራተኞች የትላልቅ መጋዘን ተቀጣሪዎች የቤንዚን ማደያና ማጓጓዣ ሰራተኞች ወዘተ ስራቸውን ጸጥ ለጥ በማድረግ በየቤታቸው መቅረት ይኖርባቸዋል። የሞት ከተማው ጥሪ በአንድ ሰዓትና የህዝብ ውሳኔ ሲጀመር በሌሎችም የንቅስቀሳ መንገዶች ማጀብ የወያኔን የግፍ ፌዴራልና አጋዚ ወደ ፍራቻና ወያኔን ወደ መቅዳት ይገፋል። የሞታን ከተማ ጥሪ ሲጀመር መሸትሸት ሲልና ለአይን ሲይዝ በአዲስ አበባ ቤቶች በሞላ በአንድ ላይ ሁሉንም መብራት በማጥፋትና በማጨለም የወያኔን አሸባሪዎች መውጫና መግቢያ ማሳጣት ይቻላል። በዚህ የጨለመ ሁኔታ ሁሉም በአንድነት በየቤቱ ጩኸቱን ኡኡታውን ቢያሰማና ቢለቅ በከተማ የሚኖሩ የየሀገሩ ኤምባሲዎች የእርዳታ ሰጪ ድርጅቶች ወዘተ የአጠቃላይ ሁኔታውን ስለሚረዱ የወያኔን መንግስት በከፍተኛ ደረጃ ተፈጥሮንና አምባገነንነቱን በጋድ የሚያጋለጥ ይሆናል። በሁኔታው ሊተማመኑ ያልቻሉም ሰዎቻቸው የሚያስወጡበትና የጀመሯቸውን ፕሮጀክቶች ሊያጥፉ የሚችሉበት ሁኔታ ሊፈጠር ይችላል። የሞት ከተማ አድማ ተግባራዊ ይሆናል። ኢህአፓ ዛሬም እንደ ድሮ ከጎን ቆሞ ለአመፁ መፋፋም የድርሻውን ያደርጋል። Let them behave.